የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 19 2017 ዓ.ም ዝግጅታችን ጀመረ። በአዲግራት ከተማ ሁለት ከንቲባ ተሾመ።
ጊዜያዊ አስተዳደሩ በተቋቋመበት ህግና አሰራር መሰረት ነው ወደ ስራ የገባሁት። አሁን እኔ ጽፈት ቤት ውስጥ እገኛለሁ። ስራ እየተረካከብኩ ነው።
ቲፒኤልኤፍ ተወዳድሮ በተመረጠበት ትግራይ ያው እስካሁን ያለው የቲፒኤልኤፍ ምክር ቤት አባላት ናቸው ያሉት። እኔም እንደ የህወሓት አንድ አካል ተወካይ ሁኜ ነው ትግራይ የቀረብኩትና ወደ ስራ መግባት የተቻለ ነው ብዬ አምናለሁ።
በከንቲባነት የተሰየሙትን ሁለቱንም ተሿሚዎች አነጋግረናል። ዝርዝሩ በአብይ ርዕሳችን ይቀርባል። በሶስት በመብት ላይ የሚሰሩ ድርጅቶች ላይ የተጣለው እግድ ትችት አስነስቷል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዲ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ወደ እንግዱ
እንደምናመሻችሁ። ጁባላንድ ከሶማሊያ ፌዴራል መንግሥት ጋር ያላትን ግንኙነት ማቋረጠን አስታወቀች። በዩጋንዳ በተከሰተ የመሬት ናዳ ቢያንስ 30 ሰዎች ሞተዋል ተባለ። እንዲሁም በቦትስዋና በዓለም የአልማዝ ማረጋገጫና የምስክር ወረቀት መስጫ ሁለተኛ ማዕከል እንድትሆን ተመረጠች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ጁባላንድ ከሶማሊያ ፌዴራል መንግሥት ጋር ያላትን ግንኙነት ማቋረጧን አስታውቃለች። በሶማሊያ የፌዴራሉ አባል የሆነችው ጁባላንድ ከመንግሥት ጋር ያላትን ግንኙነት ማቋረጧን ተከትሎ በአገሪቱ የሚታየው የፖለቲካ ቀውስ ተባብሷል። በሶማሊያ ከሚገኙ 6 የፌዴራሉ አባል ግዛቶች ውስጥ አንዷ የሆነችው በደቡብ የምትገኘው ጁባላንድ ከፌዴራል መንግሥቱ ጋር ያላትን ግንኙነት ማቋረጧን ዛሬ በይፋ አስታውቃለች። ከሶማሊያ ፌዴራል መንግሥት ጋር ያላትን የሥራ ግንኙነት ማቋረጧን ጁባላንድ አስታውቃለች ይላል የግዛቲቱ ካቢኔ ስብሰባን ተከትሎ ዛሬ ከወደ ኪሲማዮ የወጣው መግለጫ። ፑንትላንድም ባለፈው ዓመት በተመሳሳይ ከፌዴራል መንግሥቱ ጋር ያላትን ግንኙነት ማቋረጧ ይታወሳል። ጁባላንድ መነጠሏን ያስታወቀችው በሞቃዲሾ የሚገኝ ፍርድ ቤት በጁባላንድ መሪ ላይ የመያዣ ትዕዛዝ ማስተላለፉን ተከትሎ ነው። መሪው አህመድ መሐመድ ኢስላም ወይም አህመድ ማዶቤ የሀገሪቱን መረጃ ለውጭ ሀገር አሳልፎ ሰጥተዋል በሚል የሀገር ክደትና ሕገ መንግሥቱን የሚጻረር ተግባር በመፈጸም በሚል ክስ ቀርቦባቸዋል። ጁባላንድ ባወጣችው መግለጫ የሶማሊያውን ፕሬዚደንት ሐሰን ሼክ መሐመድ ስልጣንን ካለ አግባብ በመጠቀም ከሳለች። ፍርድ ቤቱም ገለልተኝነት ይጎድለዋል ብላለች። ውዝግቡ የጀመረው ባለፈው ወር ሞቃዲሾ ላይ በተካሄደ ብሔራዊ የምክክር ስብሰባ ላይ ነበር። በስብሰባውም የፌዴራል መንግስትና አንዳንድ ግዛቶች በመጪው ሰኔ 2017 የአካባቢ ምርጫ ለማካሄድ በመስከረም ደግሞ የግዛቶችና የፓርላማ ምርጫ ለማድረግ ተስማምተው ነበር። የጁባላንዱ መሪ ግን ምርጫውን በዛ ወቅት ለማካሄድ የስልጣን ዘመንንም ማራዘም ይጠይቃል በሚል ተቃውመዋል። አህመድ ማዶቤ ባለፈው ሰኞ በግዛቲቱ ፓርላማ በድጋሚ መሪ ሆነው ተመርጠዋል። የፌዴራል መንግስት ግን ድርጊቱን በማውገዝ በድጋሚ መመረጣቸውን እውቅና እንደማይሰጥ አስታውቋል። በሁለቱ ወገኖች መካከል ውጥረቱ ባየለበት ሁኔታ የፌዴራል መንግስቱ ወደ ጁባላንድ ሰራዊቱን ልኳል። በጁባላንድ የአፍሪካ ህብረት ኃይል አካል የሆኑ የኢትዮጵያና የኬንያ ወታደሮች ይገኛሉ። በዩጋንዳ በተከሰተ የመሬት ናዳ ቢያንስ 30 ሰዎች ሞተዋል ተባለ። በምስራቃዊ ዩጋንዳ በተከሰተ የመሬት ናዳ ቢያንስ 30 የሚሆኑ ሰዎች ሳይሞቱ እንዳልቀረ ባለሥልጣናት አስታውቀዋል። ባለስልጣናቱ አክለውም የሟቾቹ ቁጥር ከተጠቀሰውም ሊበልጥ እንደሚችል ስጋታቸውን ገልጸዋል። ላለፉት ጥቂት ቀናት በአገሪቱ ከባድ ዝናብ ሲጥል የነበረ ሲሆን ጎርፍና የመሬት ናዳ መከሰታቸውን የሚያሳዩ ሪፖርቶች መውጣታቸውን ተከትሎ መንግስት ብሔራዊ የአደጋ ማስጠንቀቂያ አውጀዋል። ከመዲናዋ ካምፓላ የአምስት ሰዓት ርቀት ላይ የምትገኘው ማሱጉ መንደር ትናንት ረቡዕ የመሬት ናዳው ከተከሰተባቸው መንደሮች አንዷ ስትሆን በማህበራዊ ሚዲያ የተጋሩ ምስሎች የአደጋውን አስከፊነት አሳይተዋል። የወረዳው ኮሚሽነር 30 ሰዎች ሕይወታቸው እንዳለፈ አስታውቀዋል። እስካሁን የአንድ ሕፃንን ጨምሮ 6 አስክሬኖች መገኘታቸውንም ተናግረዋል። የአደጋውን ከባድነትና የሸፈነውን ስፋት በመመልከት በርካታ ሰዎች የደረሱበት እንደማይታወቅና ምናልባትም ናዳው ስር ተቀብረው ሊሆን እንደሚችልም ስጋታቸውን ገልጸዋል። የዩጋንዳው ቀይ መስቀል ቃል አቀባይ በበኩሉ 13 አስክሬኖችን ማግኘታቸውንና አደጋውም በበርካታ መንደሮች መከሰቱን አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቦትስዋና የአልማዝ ማረጋገጫ ሁለተኛ ማዕከል ሆና እንድትሆን ተመረጠች። ቦትስዋና ለዓለም ገበያ የሚቀርብ የአልማዝ ምርትን እንድታረጋግጥና የምስክር ወረቀትም እንድትሰጥ በቡድን 7 አገራት መመረጧን የቡድኑ ፕሬዚዳንት ዛሬ አስታውቀዋል። የቡድን 7 አባል አገራት ባለፈው ጥር የሩሲያን አልማዝ ማገዳቸውን ተከትሎ ቤልጅየም በብቸኝነት የአልማዝ ማረጋገጥና የምስክር ወረቀት የመስጠት ስራውን እንድትረከብ ተደርጎ ነበር። አፍሪካዊቱ ቦትስዋና ሁለተኛ የአልማዝ ማረጋገጫና የቡድን 7 የምስክር ወረቀት ሰጪ አገር ሆና ተመርጣለች። በዓለም ከሩሲያ በመለጠቅ ሁለተኛ፣ በአፍሪካ ደግሞ ከፍተኛ አልማዝ አምራች የሆነችው ቦትስዋና በመጪው የፈረንጆች ዓመት በሁለተኛ የአልማዝ የምስክር ወረቀት ሰጪ መሆን እንደምትጀምር ዛሬ አስታውቃለች። ውሳኔው የመጣው በአንድ የአውሮፓ ሀገር ብቻ የምስክር ወረቀት መስጠቱ ፍትሐዊ ያልሆነ ወጪን የሚጨምርና ለኢኮኖሚም ጎጂ ነው በሚል የተከፈተውን ከፍተኛ ተቃውሞ ቦትስዋና መምራቷን ተከትሎ ነው። አልማዝ አምራች በሆኑት ናሚቢያና አንጎላ ሌሎች የምስክር ወረቀት ሰጪ ማዕከላትን ለማቋቋም እየሰራ መሆኑን የቡድን 7 ሀገራት የአልማዝ ቴክኒካል ቡድን አስታውቋል። በመጨረሻም በአሜሪካ ዘወትር በምስጋና ቀን የሚደረገው የሜሲስ ምስጋና ቀን ሰልፍ በኒውዮርክ ከተማ ተካሂዷል። ዝናቡ ካለማቋረጥ ሲወርድባት በነበረችው ከተማ ታዳሚዎች የዝናብ ልብስ በመልበስና ጃንጥላ በመያዝ ሰልፉን ሲመለከቱ ውለዋል። ተዋንያንና ሌሎችም ታዋቂ ግለሰቦች በሚሳተፉበት ዓመታዊ ሰልፍ የተለያዩ ገጸ ባህሪያትን የሚወክሉ ፊኛዎች፣ አሻንግሊቶችንና የጥበብ ሥራዎችን የያዙ ግዙፍ ተሽከርካሪዎች ታይተዋል። በተጨማሪም ጄኒፈር ሄድሰንና ዲና መንዘልን የመሰሉ ኮከብ ዘፋኞች ሥራቸውን አቅርበዋል። በፊልም በሙዚቃና በቴሌቪዥን ድራማዎች የሚታወቁ የጥበብ ሰዎችም ታድመዋል። ከመቶ ዓመት በፊት በእንደ አውሮፓን አቆጣጠር 1924 የተጀመረው የሜሲስ የምስጋና ቀን ሰልፍ ሳይከናወን የቀረው 3 ጊዜ ብቻ ሲሆን ያም በሁለተኛው የዓለም ጦርነት ወቅት ከ1942 እስከ 1944 በነበረው ጊዜ ነው። በማንሃተን ምዕራባዊ ክፍል ማለዳ የጀመረው ሰልፍ 4 ኪሎ ሜትር ርዝመት የሸፈነ ሲሆን 34ኛው መንገድ ላይ በሚገኘው ዝነኛው የሜሲስ ልብስና ጌጣጌጥ መሸጫ ሱቅ ደጃፍ እኩለ ቀን ላይ ተጠናቋል። በዓሉን ለምታከብሩ መልካም በዓል እመኛለሁ። ወደ ስመኝሽ መራቸዋለሁ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 19 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዛሬ በዩናይትድ ስቴትስ የምስጋና ቀን ወይም ታንክስጊቪንግ በዓል እየተከበረ ይገኛል። በዓሉን ለምታከብሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን አደረሳችሁ እያለን በዓሉን የሚመለከት ዘገባ ወደ በኋላ ላይም ይኖረናል። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በዌብሳይታችን አምሃሪክ ቪኦኤ ዶት ኮም ላይ መከታተል ትችላላችሁ። ዝግጅቱን ከንጉሱ ታምሬ ጋር በቅንብሩ አብሬያችሁ እያስተናገድኳችሁ ማመሻው ስመኝሽ የቆየ ነኝ። ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የትግራይ ግዛዊ አስተዳደር ከትላንት በስቲያ ለአዲግራት ከተማ ከንቲባ የሾመ ሲሆን የዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ዛሬ ባካሄደው የምክር ቤት ጉባኤ ደግሞ ሌላ ከንቲባ ለከተማዋ መሾሙን አስታውቋል። በግዛዊ አስተዳደሩ የተሾሙት አቶ ዓለም አረጋዊ ሲሆኑ በዶክተር ደብረጽዮን የተሾሙት ደግሞ አቶ ረዳኢ ገብረ እግዚአብሔር ናቸው። ሁለቱንም ተሿሚዎች አነጋግረናል። ሙሉጌታ አጽባ ዝርዝሩን አዘጋጅቷል።
በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ያለው ልዩነት እየተካረረ መሄዱን የሚያሳዩ መግለጫዎች ከሁለቱም ወገን መሰጠት በቀጠሉበት በዚህ ወቅት ከትግራይ ክልል ከተሞች አንዷ አድግራት ከተማ ሁለት ከንቲባ ተሾመላት። የክልሉ ጊዜያዊ አስተዳደር ምስራቃዊ ዞን ጽህፈት ቤት ከትላንት በስቲያ ማክሰኞ በጻፈው የሹመት ደብዳቤ የአድግራት ዩኒቨርሲቲ መምህር አቶ ዓለም አረጋዊ ለአድግራት ከተማ በከንቲባነት መሾማቸውን ይገልጻል። የአሜሪካ ድምፅ ስለ ሹመቱ ደብዳቤ የጠየቃቸው አቶ ዓለም የሹመቱ ደብዳቤ እንደደረሳቸው አረጋግጠው ከቀድሞ ከንቲባ የስራ ርክክብ እያከናወኑ መሆኑን ተናግረዋል።
ጊዜያዊ አስተዳደሩ በተቋቋመበት ህግና አሰራር መሰረት ነው ወደ ስራ የገባሁት። አሁን እኔ ጽህፈት ቤት ውስጥ እገኛለሁ። ስራ እየተረካከብኩ ነው።
በሌላ በኩል በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ዛሬ በአድግራት ከተማ በተካሄደ የምክር ቤት ጉባኤ የክልሉ ትምህርት ቢሮ ምክትል ኃላፊ ሆነው ሲሰሩ የቆይቱን አቶ ረዳኢ ገብረ እግዚአብሔር የከተማዋ ከንቲባ አድርጎ ሹሟቸዋል። በፓርቲያቸው የተሰጣቸው ሹመት ትክክል መሆኑን ያረጋገጡት አቶ ረዳኢ በበኩላቸው ሹመቱ አግባብ ባለው አካሄድ በከተማው ምክር ቤት መጽደቁን ተናግረዋል።
ቲፒኤልኤፍ ተወዳድሮ በተመረጠበት ትግራይ ያው እስካሁን ያለው የቲፒኤልኤፍ ምክር ቤት አባላት ናቸው ያሉት። እኔም የህወሓት አንድ አካል ተወካይ ሁኜ ነው ትግራይ የቀረብኩትና ወደ ስራ መግባት የተቻለ ነው ብዬ አምናለሁ።
በጊዜያዊ አስተዳደሩ የተሾሙት አቶ ዓለም አረጋዊ በበኩላቸው ስለ አቶ ረዳኢ ሹመት የሚያውቁት ነገር እንደሌለ ተናግረዋል።
ምናልባት ኦፊሻል ከሆነ
በዛሬው ዕለት በምክር ቤት ስለተደረገው ሹመት ያየሁት በማህበራዊ መገናኛ ነው። በይፋ በመንግስታዊ መዋቅር የሰማሁት ነገር የለም።
አቶ ረዳኢ ደግሞ በጊዜያዊ አስተዳደሩ የተሰጠው ሹመት ተቀባይነት የለውም ብለዋል።
ሹመት እንደተሰጠው ሰምቻለሁ፣ ግን ያው ትግራይም ኢትዮጵያም ውስጥ ካለው ነባራዊ ሁኔታ አካሄዳችን እንደምታውቀው የአንድ ከተማ አስተዳደር፣ የወረዳ አስተዳደር ምክር ቤት የራሱ አስተዳደር ምክር ቤት አለው። ምክር ቤቱ ነው ከንቲባም፣ ወረዳ አስተዳዳሪም፣ የወረዳ ካቢኔም፣ የከተማ ኮሚቴ ከንቲባ ካቢኔ የሚያጸድቀውና በዚህ ምክር ቤት ያላለፈ አካል ከንቲባ ወይም አስተዳዳሪ የመሆን እድል የለው። ምክር ቤቱ ህዝቡ ላዕላዊ ባለስልጣን መሆኑ ካለማመን የሚመነጨው ግለሰቦች በሚሰጡ ስልጣን ህዝብ መሆን ያለበት መስራት የሚፈልግ ሰው አድግራት ከንቲባ በመሆንም ሌላ አካል በመሆንም አድግራት ማደግ አለባት ብሎ የሚያስብ አካል ካለ ያው በጋራ መስራት ይቻላል። ህጋዊነቱም ያው ምክር ቤቱ ካላወቀው ከምክር ቤቱ ውጭ ከመጣ ተቀባይነት አለው ብዬ አላምንም። እኔ እንደ ድርጅትም እንደ ህወሓትም አቋማችን ይህንን ነው።
ከምክር ቤት ውጭ ማንም ሰው ደብዳቤ እየጻፈ የሚሾመው ተቀባይነት የለውም ሲሉም አቶ ረዳኢ አጣጥለዋል። ጊዜያዊ አስተዳደሩ የተሰጠው ተልእኮ ለመፈጸም በመቸገሩ ስራውን መፈጸም እንዲችል ነው ማስተካከያ እያደረግን የምንገኘው ሲሉም አቶ ረዳኢ ገልጸዋል። በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ትላንት ረቡዕ በሰጡት መግለጫ ከጉባኤ በኋላ የወረዳና ከተሞች ምክር ቤት በህወሓት አብላጫ ድምፅ የተያዘ በመሆኑ በዚህም መሰረት የአመራር ማስተካከያ እያደረጉ እንደሚገኙ ተናግረው ነበር። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በቅርቡ በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን የወረዳና ከተማ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው፣ ይህ መፈንቅለ መንግስት ነው ሲል ክስ ማሰማታቸው ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። ሁለት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት ሶስት ታዋቂ የሲቪል ማህበራት ድርጅቶችን ማገዱን አጥብቀው ተቃወሙ። አምነስቲና የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል በተናጠል ባወጧቸው መግለጫዎች በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበራት ላይ የመንግስት ዛቻና ማስፈራሪያ መበርታቱን ተናግረዋል። አምነስቲ መንግስት እግዱን እንዲያነሳ ጠይቋል። የማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም ድርጅቶቹ ከመታገዳቸው አስቀድሞም ቢሆን በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበራትና አመራሮቻቸው ላይ በመንግስት የጸጥታና የአካላት ዛቻና ማስፈራሪያ ይደርስ እንደነበር ጠቁመዋል። በዚህ ዙሪያ ከኢትዮጵያ መንግስት እስካሁን የተገኘ ምላሽ የለም። አስማማየ ነው በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተል ያቀርበዋል።
በኢትዮጵያ በሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የህግ ባለሙያዎች ለሰብአዊ መብቶችና ስብስብ ለሰብአዊ መብቶች የተባሉ በአጠቃላይ ሶስት ድርጅቶች ባለፈው ሳምንት መታገዳቸውን ተከትሎ ትችቶች እየቀረቡ ነው። እግዱን ተቃውሞ መግለጫ ካወጡ ድርጅቶች አንዱ የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበረ ይናገራሉ።
ራሳቸውን የጸጥታ አካል አባላት ነን ያሉ ሰዎች እየደወሉ የተወሰኑትን የሲቪክ ማህበር አባላት የማስፈራራት፣ ዛቻ የመሰንዘር እንደዚሁ አንዳንድ ጫናዎችን ያደርጉባቸው እንደነበረ፣ በደሉ የደረሰባቸው የሲቪክ ማህበረሰቡ አባላት፣ የአንዳንድ ድርጅት መሪዎች ለድርጅታችን በተደጋጋሚ ሪፖርት ያቀርቡ ነበር። አልፎ አልፎም አንዳንድ ድርጅቶች ላይ የተከሰቱ ችግሮች ነበሩ። ለምሳሌ የኢትዮጵያ ሰብአዊ መብት ጉባኤ ሰራተኞች ለእስር ተደርገው ለተወሰኑ ቀናት በእስር እንዲጉላሉ ተደርገዋል። የምርመራ ጽሕፈት ቤታቸው አንደኛው ክፍል ተሰብሮ የዋና መርማሪው ላፕቶፕ እንደዚሁ ተወስዷል። ዲሞክራሲ እና የሰብአዊ መብት ማዕከል የሚባለውም ድርጅት እንደዚሁ በተመሳሳይ ሁኔታ ችግር ገጥሞት ነበረ። ጽሕፈት ቤታቸው እንደዚሁ በተመሳሳይ ሁኔታ እቃ ተወስዶባቸዋል። ከዛ በኋላም እዚህ መግለጫችን ላይ እንዳለው የድርጅቱ መስራች ከነበሩ ሰዎች አንዱና የፕሮግራም ዳይሬክተር የነበረው ሰው እንደዚሁ በዛቻ ማስፈራሪያ ይደረግበት እንደነበር ለድርጅታችን ደጋግሞ አመልክቷል። እንደዚሁ የስብስብ ለሰብአዊ መብት በኢትዮጵያ የሚባለው ድርጅት ሁለት ዋና ስራ አስኪያጆች በተከታታይ በተመሳሳይ ጫና ደርሶባቸው ከሀገር የወጡ መሆኑን ለድርጅታችን አመልክተዋል፣ አሳውቀዋል። አንዳንዶቹ ደግሞ በጫናው ምክንያት ከዚህ ከሰብአዊ መብት ስራ ሙሉ ራሳቸውን ያገለሉ ሰዎች እንዳሉ በየጊዜው የመጡልን ሪፖርቶች አሉ።
አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ውንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሟል። የተቋሙ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ታይገር ቻጉታ ውንጀላው የኢትዮጵያ ባለሥልጣናት የሲቪል ማህበረሰብ ድርጅቶችን ለማፈን በመሳሪያነት ሲጠቀሙበት የቆየ መሆኑን ጠቅሰው እግዱ እንዲነሳ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ያለው አካሄድ በአስቸኳይ በድጋሚ በመከለስ በአማራ፣ በኦሮሚያና በትግራይ ክልሎች የትጥቅ ግጭቶችን ተከትለው የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት ለመመዝገብና ማስረጃዎችን የማቆየ ዘዴ ለመዘርጋት እርምጃዎችን መውሰድ እንዳለበትም በመግለጫው ጠቅሷል። የአሜሪካ ድምፅ የሶስቱን ሲቪክ ማህበራት አመራሮች አነጋግሮ ስለ ጉዳዩ ተጨማሪ መረጃ ለማግኘት በስልክና የጽሑፍ መልእክት ያደረገው ተደጋጋሚ ጥረት አልተሳካም። አቶ ያሬድ ተቋማቱ የታገዱበት ሂደት በሲቪል ማህበራት መተዳደሪያ አዋጅ ላይ የተደነገገውን አካሄድ ያልተከተለ ነው ይላሉ።
በሲቪክ ማህበረሰብ ድርጅቶች መተዳደሪያ አዋጅ አሁን ተሻሽሎ በስራ ላይ ባለው አዋጅ አንቀጽ 77-78 ላይ ባለስልጣን መስሪያ ቤቱ አንድ በስራ ላይ ያለ የድርጅትን የሲቪክ ማህበረሰብ ድርጅት የተመዘገበን ድርጅት የሚያግድበት የተቀመጠ የህግ ስርዓት አለ እና እነዚህ ድርጅቶች ሶስቱም ድርጅቶች በሰጡት መግለጫ ላይ በግልጽ እንዳስቀመጡት አንደኛ ምንም አይነት ማስጠንቀቂያ የጽሁፍም ሆነ የቃል ማስጠንቀቂያ ከዚህ በፊት አልደረሳቸውም። በስራዎቻቸው ላይ ማስጠንቀቂያ የሚያሰጥ በጥፋት የሚያስቆጥር ነገር እንደሌለ ድርጅቶች ባወጧቸው መግለጫዎች ላይ ገልጸዋል እና ደብዳቤውም ላይ ደግሞ በጥፋት መልክ ተብሎ የተቀመጡት ነገሮች በዝርዝር ማስረጃ ላይ የተደገፉ አይደሉም። የፖለቲካ ወገንተኝነት አሳይታችኋል ይላል። የቱ ጋ ነው? በመቼ በየትኛው ስራዎቻቸው ላይ ነው የፖለቲካ ወገንተኝነት ያሳዩት? ግልጽ አይደለም። የሀገርን ጥቅምና ሉዓላዊነት ሊጎዳ የሚችል ነገር አድርጋችኋል፣ በህዝብ ላይ ጉዳት ሊያደርስ የሚችል ነገር አድርሳችኋል የሚለውም ያም በየትኞቹ ስራዎቻቸው ላይ እንደሆነ ግልጽ አይደለም። በእርግጥ አንድ ነገር እንግዲህ እነዚህ ድርጅቶች ወደፊት ራሳቸው ያሳውቃሉ። አሁን ከባለስልጣን መስሪያ ቤቱ ጋር ውይይት ላይ ናቸው፣ ንግግር ላይ ናቸው። ምናልባትም አጠፉ የተባሉትን ጥፋት በእነዚህ እያደረጓቸው ባሉ ውይይቶች ላይ ይገለጽላቸዋል ብዬ ተስፋ አደርጋለሁ።
ዓለም አቀፉ ፍሮንት ላይን ዲፌንደር የተሰኘ ተቋም በበኩሉ ባወጣው መግለጫ በዚህ ዓመት መጀመሪያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ የሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች ላይ በኢትዮጵያ የደህንነትና የስለላ ኃይሎች ደረሰብን ያሉትን ማስፈራራትና እንግልት ሪፖርት ሲያደርጉ መቆየታቸውን አስታውቋል። የሶስቱን የሲቪል ማህበራት እግድንም አጥብቆ እንደሚቃወም ገልጿል። ተቋማቱ የታገዱበት ምክንያት በተመለከተ ተጨማሪ ማብራሪያ ለመጠየቅ የአሜሪካ ድምፅ የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊዎችን ለማግኘት ለቀናቶች የሞከረ ቢሆንም ስልክ ባለማንሳታቸው ሊሳካ አልቻለም። ይሁንና የአሜሪካ ድምፅ ከምንጮች ባገኘው የድምፅ መረጃ በኢትዮጵያ ሊከበር የታቀደውን አራተኛውን የሲቪል ማህበረሰብ ድርጅቶች ሳምንት በማስመልከት የባለስልጣኑ ምክትል ዋና ዳይሬክተር ፋሲካው ሞላ ዛሬ በአዲስ አበባ በሰጡት መግለጫ ስለ ጉዳዩ ተጠይቀው በሰጡት ምላሽ እግዱ አዋጁና አሰራሮችን የተከተለ መሆኑን ጠቅሰው በአሁኑ ወቅት እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅም በጉዳዩ ላይ የመጨረሻ ውሳኔ ይሰጥበታል ብለዋል።
ከሶስቱ ድርጅቶች ጋር በተያያዘ በመጣራት ላይ ያለ ጉዳይ ነው። የታገደ ድርጅት ጥፋተኛ ነው የሚል ድምዳሜ እየተያዘ አይደለም። ቀሪብ ማጣራቶች ይኖራሉ። ቀሪ ማጣራቶች ከተከናወኑ በኋላ የመጨረሻ ውሳኔ ይወሰናል። ከነዚህ ሲቪል ሶሳይቲ ጋር በተያያዘ የተነሳው ኬዝ ላይ ይህንን መነሻ በማድረግ ከሲቪል ሶሳይቲዎች ጋር ተነጋግረናል። በዝርዝር በእኛ በኩል ያለውን ኢሹ አንስተናል። በእነሱ በኩል ያለውን ኢሹ አንስተው ሰፊ ውይይት አድርገናል። በአመዛኙ በቀጣይ ማከራውን በሚገባን ጉዳይ ላይ የጋራ መግባባት በመፍጠር ነው የተለያየ ነው። የሚያጣራ ቲም የማጣራ ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረጅም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራ ስራው ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው።
አሁን በሀገሪቱ ይንቀሳቀሳሉ ካሏቸው 5300 ሲቪል ማህበራት መካከልም እስካሁን የታገዱት የሰሞኑን ጨምሮ 7 የሚሆኑት ብቻ ናቸው ሲሉም የሲቪል ምህዳሩ እየጠበበ ነው የሚለውን ወቀሳ አስተባብለዋል። ባለስልጣኑ ድርጅቶችን ያገደበት ሂደት አዋጁ ላይ የተቀመጠውን አሰራር የተከተለ አይደለም በሚል ለቀረበው ወቀሳም ምክትል ዋና ዳይሬክተር ፋሲካው ሞላ ተከታዩ ምላሽ ሰጥተዋል።
አዋጁን ማየት ይቻላል። አንቀጽ 77፣ አንቀጽ 78 እንዲሁም ደግሞ የወጡ መመሪያዎች አሉ። የሲቪል ማህበረሰብ ድርጅቶች ላይ የሚደረገው ክትትል ጥፋቱ ቀላል ከሆነ ማስጠንቀቂያ ሊሰጥ ይችላል። ጥፋቱ ደግሞ ከባድ ጥፋት ነው የሚል እምነት ከተያዘበት ማገድ ደረጃ ሊደርስ ይችላል። ምንም ማስጠንቀቂያ ሳይሰጣቸው ሊፈርሱ የመፍረስ ውሳኔም ሊወሰን ይችላል። የማፍረስ ውሳኔ የሚወስነው ቦርድ ነው። ባለስልጣን መስሪያ ቤቱ ድርጅቶችን የማፍረስ ስልጣን የለውም። እግዱም 3 ወር ድረስ ነው ማገድ የሚችለው። ደረጃ በደረጃ የሚሄዱ ነው የሚል የህግ መከራከሪያ የለም። ትክክል አይደለም እሱ።
ጠቅላይ ሚኒስትር አብይ አህመድም ለውጡና የለውጡ ፍሬዎች በሚል ከሁለት ቀን በፊት በፌስቡክ ባጋሩ ጽሑፍ ባለፉት 5 ዓመታት ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ መፈጠሩ ተናግረዋል። በዚህም ባለፉት 5 ዓመታት ብቻ 3300 አዳዲስ ሲቪክ ማህበራት ተመዝግበዋል ሲሉ ገልጸዋል። በእርግጥ የሲቪል ማህበራት ህጎች መሻሻላቸውና ለጥቂት ዓመታትም ምቹ ሁኔታ እንደነበረ የሚገልጹት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም አሁን ግን የሲቪል ምህዳሩ መጥበቡንና ጠቅላይ ሚኒስትሩን በገለጹበት መንገድ እንዳልሆነ ይናገራሉ።
ምህዳሩ በፊት የተሻለ ነበረ። ከተወሰነ ጊዜ ወዲህ ግን እሳቸው ባሉት ልክ አይደለም። አሁን ያለበት ሁኔታ የሚገኘው በዛ ደረጃ አይደለም። የሲቪክ ማህበር አባላቱ ላይ የሚደረጉ ጫናዎች አሉ። እነዛ ጫናዎች ደግሞ ያንን የነበረውን ሰፊ ነጻነት አጥብበታል እና ቁጥሩ ብቻውን ለምህዳሩ መስፋት መገለጫ ተደርጎ መወሰድ የለበትም። አሁን ያለው ምህዳሩ ምን ይመስላል የሚለውን በደንብ ታየት አለበት ነው ምለው።
ይህንን ሁኔታ በመቀየር ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ እንዲፈጠርም አቶ ያሬድ ጠይቀዋል።
ጊዜያዊ እገዳ የተደረገባቸው ድርጅቶች ጉዳያቸው እየተመረመረ ስለሆነ በቅርቡ ጉዳያቸው እልባት አግኝቶ እገዳው ይነሳላቸዋል የሚል ሙሉ እምነት አለኝ። ለወደፊቱ ግን መንግስት የሲቪክ ማህበራትን ነጻነት በህግ ከተቀመጡት አግባቦችና የመቆጣጠሪያ ስልቶች ውጪ እንደዚህ ጫናዎችን፣ ወከባዎችን፣ ሰራተኞችን ማስፈራራት የመሳሰሉትን ነገሮች ከሚያደርጉ የመንግስት አካላትን እንዲቆጣጠር አደብ እንዲያስገዛ እና በህግ አግባብ ብቻ ስራዎች እንዲሰሩ የሰፍቶ የነበረው ምህዳር እና እየጠበበ ያለው ምህዳር መልሶ እንዲሰፋ እና ሲቪክ ማህበሩ ቁልፍ የሆነ ሚናውን እንዲጫወት ፈቃጅ የሆነ ሁኔታ እንዲፈጠር በዚህ አጋጣሚ ያው ለመንግስት ጥያቄያችን ደጋግመን የምናቀርበው ጥያቄ እሱን ስለሆነ እሱን በማለት ባበቃ ደስ ይለኝ።
የሰብአዊ መብት ተሟጋቾች ማዕከል ባወጣው መግለጫ በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዋና ዳይሬክተር አቶ ዳንኤል እርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም ገልጿል። የአሜሪካ ድምፅም እነዚህን ተሰደዋል የተባሉ አመራሮችን ለማነጋገር ጥረት ያደረገ ቢሆንም የአብዛኞቹ ስልክ የማይነሳ ሲሆን ስልካቸውን ያነሱልንም በዚህ ጉዳይ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትስ ባለሀብቶች ክሪፕቶ የተሰኘው ዲጂታል የመገበያያ ገንዘብ በትራምፕ የስልጣን ዘመን ሊያድግ ይችላል በሚል ትልቅ ተስፋ ጥለውበታል። ትራምፕም በምርጫ ዘመቻቸው ወቅት ለዲጂታል ገንዘብ ትልቅ ቦታ እንደሚሰጡ ተናግረው ነበር። የአሜሪካ ድምፅ ዘጋቢ ስካት ስተርን በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ዶናልድ ትራምፕ ለፕሬዝዳንትነት ሲወዳደሩ ባደረጉት ዘመቻ ቢትኮይንን የሚጠቀመውን ማህበረሰብ ከአንድ መቶ ዓመታት በፊት የብረት ምርት በዩናይትድ ስቴትስ ከነበረው ትልቅ ጉልበት ጋር አነጻጽረውታል።
አሜሪካን የገነባ ነው እንደዚህ አይነት መንፈስ ነው። አሁንም አሜሪካን እንደገና ታላቅ ለማድረግ የሚረዳን ይህ አይነቱ መንፈስ ነው።
ትራምፕ አክለው ዩናይትድ ስቴትስን በክሪፕቶ የገንዘብ መገበያያ የፕላኔቱ መዲና እንደሚያደርጓትም ተናግረዋል።
ክሪፕቶ መጪውን ጊዜ የሚወስን ከሆነ አሜሪካ ውስጥ እንዲመረት፣ እንዲሰራ፣ እንዲቆፈር እፈልጋለሁ።
ትራምፕ ምርጫ ማሸነፋቸውን ተከትሎ ቢትኮይን የተሰኘው ዲጂታል የገንዘብ አይነት ዋጋው ከፍተኛ ደረጃ ላይ ደርሷል። በገንዘቡ ላይ መዋለ ንዋይ የሚያፈሱ ባለሀብቶችም ተበረታተዋል። የገበያ ተንታኙ ጋሪክ ሂልማን ገንዘቡ በመጥፎ ተዋናዮች እጅ እንዳይወድቅ የፈራው የባይደን አስተዳደር ከፍተኛ ቁጥጥር ማድረጉን ይናገራሉ።
እርግጥ ነው ክሪፕቶን መጠቀም የሚፈልጉ አጭበርባሪዎችን መገደብ ችሏል። አሁን ለቀቅ ለማድረግ ሲታሰብ የበለጠ ማጭበርበሮችና ወንጀሎች ሊከተሉ ይችላሉ። ይሄ በዚህ ገንዘብ ሀብት ማፍራት በሚፈልጉ ሰዎች ላይ አሉታዊ ተጽዕኖ አለው።
ባለሀብቱ ኤሎን መስክ የሚያስተዳድሩት ተስላ የኤሌክትሪክ ተሽከርካሪ ኩባንያ ከፍተኛ ቁጥር ያለው ቢትኮይን አለው። ምርጫው ሲደርስ የትራምፕን ዘመቻ የተቀላቀሉት መስክ የመንግስት ተቋማትን ውጤታማነት ለማሻሻል የሚደረገውን ጥረት በጋራ የመምራት ኃላፊነት ተሰጥቷቸዋል።
ከዚህ በፊት የፖለቲካ ተሳትፎ አልነበረኝም። አሁን ግን ፖለቲካ ውስጥ እሳተፋለሁ፣ ምክንያቱም የአሜሪካና የስልጣኔ የወደፊት ተስፋ አደጋ ላይ ወድቋል ብዬ አምናለሁ።
ትራምፕ ክሪፕቶ ላይ ላሳዩት ጉጉት መስክ ትልቁን ሚና ይጫወታሉ የሚል ግምት አለ። ያም ሆኖ ግን ዲጂታል የገንዘብ መገበያያዎች አሁንም ተቀባይነትን የማግኘት ፈተና አለባቸው። ፒው የተሰኘው የጥናት ማዕከል መረጃ እንደሚያሳየው 2/3 የሚሆኑ አሜሪካውያን በክሪፕቶ ለመጠቀም ለመገበያየትም ሆነ መዋለ ንዋይ ለማፍሰስ በገንዘቡ ላይ እምነት የላቸውም። በስካት ስተርን ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዘገባዎቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዶ ወደ አማራ ክልል ይወስደናል። በአማራ ክልል ባህር ዳር ከተማ ተካሂዶ የነበረውን በሆስፒታል ተካሂዶ የነበረውን የስራ ማቆም አድማ ወደሚመለከተው ዘገባ ከማለፋችን በፊት ወደ ትግራይ ክልል የደረሰን አንድ ዘገባ አለ። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ለአሜሪካ ድምጽ አስተያየት የሰጡ የተጎጂ ቤተሰቦች በሴቶች ላይ ይፈጸማሉ ላሏቸው ጥቃቶች አስቸኳይና ተመጣጣኝ ፍትህ እንደማይሰጥ ተናግረዋል። በሴቶች ጥቃት መካከል የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም በበኩሉ በክልሉ የሚታየው በሴቶች ላይ የሚደርሱ ጥቃቶች የሚቆሙት ሁሉም ህብረተሰብ በጋራ ተቃውሞ ሲያሰማ ነው ብለዋል። የትግራይ ሴቶች ማህበር ባወጣው ሪፖርት በበኩሉ በአንድ አመት ውስጥ በአሰቃቂ ሁኔታ ከተገደሉ 44 ሴቶች 24ቱ በባሎቻቸው የተገደሉ ናቸው ብሏል። የክልሉ ፍትህ ቢሮ በጉዳዩ ላይ በሰጠው ምላሽ ጦርነቱ በክልሉ የፍትህ ተቋማት ላይ ያደረሰው የሰውና የንብረት ጉዳት ከፍተኛ በመሆኑ በሴቶች ጥቃት እልባት ለመስጠት መዘግየት ምክንያት እንደሆነ አስቀምጧል። ሙሉጌታ ጽባ ተጨማሪ አለው።
በ2015 ዓ.ም የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራቱ አበራ ልጃቸው ሜሮን መብራቱ ከተገደለች አንድ ዓመት ከስምንት ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ።
ተተረን አረሰ ምርመራ ለየለ ለአና ግን መርመራን አረሰ ምርመራ ገባና ወሰደዋል አይርና
የአስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለኛ ምርመራናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን የአስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳያስመረምር እንዲቀበር አያደርግም። ግን እንደዛ ተደርጓል። በዘጠነኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው።
አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ትክላይ በአድዋ ከተማ ባለፈው ዓመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ትክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች።
ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው 3 ሚሊዮን ብር ማስለቀቂያ ስጡን ብለው በዕለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያና የሀበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኖሮ ከመሐሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሀበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ።
ሊዲያ ዓለም በውቅሮ ከተማ እሁድ ጥቅም 3 ቀን 2017 ዓ.ም ተሞሽራ በሶስተኛው ቀኗ በተጠርጣሪ ሙሽራዋ በአሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሳይ ይገልጻሉ።
አብሐጎሱ ዒልና አብሰርድ ሆቴል ዝበሃል
የሰርጓ ቀን በደስታ ነው የዋል ነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታ ነው ያሳለፈው። ግን በሶስተኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ እያለሁ መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነሹሩባዋ ከነቆሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል?
በሊዲያ ግድያ የሚጠረጠረው ሙሽራዋ በሕግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል።
ተመጣጣኝ ፍትሕ ከውርደሎ ወንበር
ተመጣጣኝ የሆነ ፍትሕ ነው መሰጠት የሚገባው። 10 ዓመት 20 ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው።
በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዲ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች።
አትለትኛው ምጥዋይኛው ጾታው አመጽ
ግድያለ እገታለ እንዲሁም ጾታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ሊኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን።
በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሴ
እንደ ትግራይ የገጠመን ችግር አለ። በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል። ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው። አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት። የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም። በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌዴራል በኩል ነው የሚጠየቀው። እነዚህ አሁን ለስራችን ካሉብን ችግሮች የሚጠቀሱ ናቸው።
ቢሮአቸው በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች ላይ ልዩ ትኩረት ሰጥቶ እንደሚሰራም አቶ አዲሱ ተናግረዋል።
ልዩ ችሎት ለማቋቋም የተጀመረ አደረጃጀት አለ። ይህ ጉዳይ በልዩ ሁኔታ እንድንመለከተው ከፍርድ ቤቶችና ከፖሊስ ጋር አብረን ለመስራት ተነጋግረናል።
በትግራይ ክልል በአንድ ዓመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከእነዚህም 44ቱ የተገደሉ ሲሆን ከተገደሉት 24ቱ በባሎቻቸው የተገደሉ ናቸው ሲል የክልሉ ሴቶች ማህበር ያወጣው ሪፖርት ያሳያል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አሁን ወደ አማራ ክልል ስናልፍ በታጠቁ ዘራፊዎች ምክንያት የደህንነት ስጋት ስለገባቸው ባለፈው ሳምንት ሰኞ ስራ ማቆማቸውን ለአሜሪካ ድምጽ ገልጸው የነበሩ የጥበበ ግዮን ስፔሻላይዝድ ሆስፒታል የሕክምና ባለሙያዎችና ሰራተኞች ሙሉ ለሙሉ ወደ መደበኛ ስራቸው ከተመለሱ አንድ ሳምንት እንደሆናቸው ገለጹ። ከዩኒቨርሲቲውና ከኮሌጁ አመራሮች ጋር በተደረገ ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራቸውን መጀመራቸውን ተናግረዋል። ከሆስፒታሉ አመራሮች ተጨማሪ መረጃን ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ዝርዝራላት።
ባለፈው ሳምንት ስራ ማቆማቸውን ለአሜሪካ ድምጽ ገልጸው የነበሩ በባህር ዳር የሚገኘው ጥበበ ግዮን አጠቃላይ ሆስፒታል ሰራተኞች ከሆስፒታሉ አስተዳደር ጋር በተደረገው ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራ መጀመራቸውን ተናግረዋል። አንድ ሐኪምና አንድ በዩኒቨርሲቲ ሆስፒታል ውስጥ የሚማር ተማሪ ካለፈው ሐሙስ ጀምሮ ሆስፒታሉ ሙሉ ለሙሉ አገልግሎት መስጠት መጀመሩን ገልጸዋል። በሁኔታው አስቸጋሪነት ምክንያት ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው በመግለጽ አየር ላይ የሚውለው ድምጻቸውም ጭምር እንዲቀየር የጠየቁን አንድ የጥበበ ግዮን አጠቃላይ ሆስፒታል የሕክምና ባለሙያ ከሐሙስ ህዳር 12 ቀን 2017 ዓ.ም ጀምሮ ስራ መጀመራቸውን ገልጸዋል።
የዩኒቨርሲቲው ፕሬዝዳንት ነው ስብሰባው የጠራው። ከዚህ ከሆስፒታል ሰራተኞች የተወሰኑ ሐኪሞች ይዞ እንዲሁም ነቂ ኮሌጅም አመራሮች አብሮ ነበሩ ነው ስብሰባው የተካሄደ። ከሰኞ ጀምሮ ከሮብ ድረስ ስራ ተቋርጦ ነበር። ከድንገተኛ ውጭ ማለት ነው። ድንገተኛ ሕክምና ግን ያው መቋረጥ ስለማይችል እሱን እየቀጠል ነበር። ማታ ከዩኒቨርሲቲ አመራሮች ጋር ከፕሬዚዳንቱ ጋር በነበረው ውይይት ሕክምና ስራውን ቀጥሉ፣ ትክክልናው በደንብ እንወስደዋለን። ስለዚህ በፊቱ መፍትሄ ሀሳቦቹ አንደኛ የግቢው አጥር እንዲታጠር እናደርጋለን የሚል ቃል ተገብቶልና፣ ሁለተኛ ደግሞ የዩኒቨርሲቲው የሕክምና ኮሌጁ የሚወስዳሉ ጥበቃዎች መሳሪያ ትጥቅ ስለሌላቸው እሱ ነገር ትክክል እንዳልሆነ የዩኒቨርሲቲ ፕሬዚዳንት ማምኖበት እዚህ አይነት ችግር የተፈጸመ በነበረው የጸጥታ መደፈስ ምክንያት ኮማንድ ፖስቱ ቀርላቸው የመንግስት ከጸጥታ ኃይሎች ውጭ ትጥቅ ማንም ሰው እንዳይዝ ይከለከል ስለነበር ነው። ስለዚህ አሁን ከክልሉ መንግስት ጋርም ተነጋግረን በነፍስ ወከፍ እንኳን ትጥቅ መስጠት ባንችል ቢያንስ አንድና አምስት አደራጅተን በቡድን ትጥቅ እንዲሰጣቸው እናደርጋለን። እናንተ ስራችሁን ቀጥሉ፣ እኛ ይህን እናፈላልጋለን የሚል ቃል ስለተቀምጣለን። ህዝቡም እየተሰቃየ ስለሆነ ከሩቅ ሀገር ሪፈር ተደረጎ መጥቶ ሕክምና የለም ተብሎ በጣም እየተንገላታ ነበር። አሁን እኛም የሆስፒታሉ ሰራተኞች ከሐሙስ ጠዋት ከትናንት ጀምሮ ስራ ተጀምሯል። አሁን
የአሜሪካ ድምጽ ከሳምንት በፊት ያነጋገራቸው በባህር ዳር ከተማ ዙሪያ የሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል ከፊል የሕክምና ባለሙያዎችና ሰራተኞች በአካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ማስፈራራት ምክንያት ስራ ከሰኞ ህዳር 9 ቀን 2017 ዓ.ም ጀምሮ መደበኛ ስራቸውን እንዳቆሙ ገልጸውልን ነበር። ዛሬ ያነጋገርናቸው የሕክምና ባለሙያዎች ረቡዕ ህዳር 11 ቀን ከሰዓት በኋላ ከዩኒቨርሲቲውና ከኮሌጁ አመራሮች ጋር ውይይት ማድረጋቸውን ገልጸው ውይይቱ ከተደረገበት ማግስት ጀምሮ ስራ መጀመሩን አስታውቀዋል። ስራ ከጀመሩ በኋላ ያጋጠማቸው ችግር እንደሌለ ዛሬ በጽሁፍ በሰጡን ምላሽ የተናገሩት እኚሁ የሕክምና ባለሙያ አጥር ይታጠራል በሚል ቃል ተገብቶ እንደነበርና የተጀመረ ወይም የታጠረ አጥር አለመመልከታቸውን ገልጸዋል። ግቢው በፌዴራል ይጠበቃል ተብሎ ቢገለጽም የፌዴራል ፖሊስ ጠባቂ አለመመልከታቸውንም አክለው ገልጸዋል። በባህር ዳር ዩኒቨርሲቲ የሕክምና ሳይንስ ኮሌጅ አምስተኛ ዓመት ተማሪና በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ ድምጹም እንዲሁ እንዲቀየር የጠየቀ የሕክምና ተማሪ በሆስፒታሉ ተቋርጦ የነበረው የተግባር ትምህርት መጀመሩን ገልጿል።
ክላስ ጀምሮ ተብሎ ሆስፒታሉኛም እየለን የፔሸንቶችን እየተከታተል በትምህርት ክፍሉ ወቅት ቴሌግራም ግሩፕ አለን። እዛ ላይ ሪፖች ነገራቸው ይደብልናል። ባለፈም በዛ መልኩ ተለቀቀ ቀረንን። አሁንም በዛ መልኩ ተለቆ ነው ይመጣል። በሪፕሬዘንታንት ከአስተባባሪዎች ተናግረዋል።
ከኮሌጁና ከሆስፒታሉ ዋና ዳይሬክተር ከዶክተር ዘመናዊ ቢተው ተጨማሪ መረጃ ለማግኘት የእጅ ስልካቸው ላይ ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ስማቸውንም ሆነ ድምጻቸውን እንዳንጠቀም የጠየቁን የዩኒቨርሲቲው ከፍተኛ አመራር ሆስፒታሉ ካለፈው ሳምንት ሐሙስ ጀምሮ ሙሉ ለሙሉ አገልግሎት እየሰጠ መሆኑን ነግረውናል። ባለፈው ሳምንት የሆስፒታሉ ሐኪሞችና ሰራተኞች ስራ ማቆማቸውን አስመልክቶ ያነጋገርናቸው የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ በሆስፒታሉ ቅጥር ግቢ ውስጥ እየደረሰ ነው የተባለውን ዝርፊያ ለመቆጣጠር ጥበቃውን በኃላፊነት ወስዶ ከሚሰራው ኤጀንሲ ጋር መወያየታቸውን እንዲሁም የሰራተኞች ጥያቄ የሆኑ ችግሮችን ለመፍታት ተወያይተው ስምምነት ላይ መድረሳቸውን መናገራቸው ይታወሳል። የሆስፒታሉ ሰራተኞች ዝርፊያ የሚፈጸመው በአካባቢው ባሉ ታጣቂዎች ነው ብለው ላነሱት ቅሬታ አንድ የአካባቢው ነዋሪ በስልክ ጠይቀን ነበር። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን ግለሰብ የመንግስትም የፋኖም ታጣቂ ያልሆኑ ነገር ግን በግላቸው ታጥቀው ዝርፊያ የሚፈጽሙ ቡድኖች እንዳሉ ገልጸው ከሆስፒታሉ ሰራተኞች ውጭ ያሉ ነዋሪዎችም ይዘረፋሉ ብለዋል።
በአካባቢው አሁን ብዙ ጊዜ የሚንቀሳቀሱ የታጠቁ ኃይሎችም አሉ። ሶስት አይነት እንትን ያለው የመንግስት ታጣቂዎች አሉ፣ የፋኖ ታጣቂዎችም አሉ። እንደገና ደግሞ በፋኖ ስም የራሳቸውን ጥቅም የሚያስከብሩ ሌሎች ደግሞ ሌባ ተብለው የተደራጁ ኃይሎች አሉ። ማን እንዳደራጃቸው አይታወቅም። እንትን ዘረፋ መካሄዱ በትክክል ተደርጓል። ከሌናው በለሽ ባቴ ሌባ በብዛት አለ። ሌባ ቤት ሰብረው ይገባሉ። ያው ሰርስረው በጀርባ በኩል ሰርስረው ይገባሉ። አንዳንዴም የጦር መሳሪያ ይዘው ይመጣሉ። እነሱ ኃይሎች ደግሞ ፋኖ በዚህ አካባቢ ያለ ሲባል ይጠፋሉ። የመንግስት ኃይሎችም ብቅ ሲሉ ይጠፋሉ። ግን ሁለቱም አለመኖራቸውን እያረጋገጡ የሚገቡና የሚዘርፉ ኃይሎች አሉ።
የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢተው በእጅ ስልካቸው ላይ ደውለን አለ ስለተባለው ዘረፋ ጠይቀናቸው መልስ ለመስጠት ቀጠሮ ሰጥተውን መልሰን ብንደውልም ስልካቸውን ባለማንሳታቸው ሀሳብና አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው።
ወደ ተከታዩ ዘገባ ስናልፍ አዲስ አበባ የሚገኙ ከለላ ጠያቂ ኤርትራውያንን በመመዝገብ አፋር ክልል ውስጥ በሚዘጋጅ መጠለያ ጣቢያ ለማስፈር ማቀዱን የስደተኞችና ከስደት ተመላሾች አገልግሎት አስታውቋል። ከአሜሪካ ድምጽ ያነጋገራቸው አዲስ አበባ የሚገኙ ኤርትራውያን በበኩላቸው ህጋዊ ሰነድ ለማቅረብ ባለመቻላቸው ለስር መዳረጋቸውን ተናግረዋል። ኤርትራውያን ከለላ ጠያቂዎች ለዘፈቀደ ስር መዳረጋቸውን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከሀገር የመባረር አደጋ እንደተጋረጠባቸውም ጠቁሟል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
የስደተኞችና ከስደት ተመላሾች አገልግሎት የስደተኞች ጥበቃ ዳይሬክተር አቶ ዳባ ለሜሳ ለአሜሪካ ድምጽ በሰጡት ቃለ መጠይቅ አዲስ አበባ ውስጥ የሚገኙ ከለላ ጠያቂ ኤርትራውያንን ለማስፈር አፋር ክልል አብዓላ አካባቢ የመጠለያ ስፍራ መመረጡን ተናግረዋል። መጠለያውን ለማዘጋጀት ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በጀት እየተጠበቀ መሆኑንም አመልክተዋል።
የዳሰሳ ጥናት ተደርጎ የት ሰፍራሉ ተብሎ ከክልሎች ጋር አፋር አካባቢ ያሉ አባላ የሚባል ላይ ተመርጦ ይሄንን በበጀት አስደግፎ እነዚህ ያሉትን ሴት ሎሎች የሚገባ ለማድረግ የቅድመ ዝግጅት ስራዎች ሰርተናል። ይህንን ለዩኤንኤችሲአር በጀት እንዲሰጠን አሳውቀናል። በዚህ ደረጃ ላይ የበጀት ጥረት ምክንያት ነው ያቆምነው እንጂ ሁሉንም የመመዝገብና ወደዛ የመውሰድ ሂደቶች ይኖራሉ። አጠቃላይ ይህንን አጠቃላይ ያሉትን ሴት ሎሎች መቁቦ ለመጨረስ እንዳራረስ ይህንን እቅድ ይዘናል።
አዲስ አበባ ያሉት አዲስ አበባ ሆነው መመዝገብ የሚችሉበት እድል አይኖርም?
ከቦርደር 25 ኪሎ ሜትር በቦርደር ሲገቡ ነው ኖርማሊ ምዝገባ የምናደርገው። መሀል አዲስ አበባ ላይ ሪሴፕሽን ሴንተር ተፈጥሮለት እንደዚህ አይነት ምዝገባ አይኖርም፣ ቦታም ስለማይኖረን ማለት ነው። ስለዚህ እነሱን አጠቃላይ ሰብስቦ አሁን ያልኩት ቦታ የመውሰድ ስራዎች ይኖራል።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር ባለፈው ሳምንት ባወጣው መግለጫ ኢትዮጵያ ለሚኖሩ ኤርትራውያን ከለላ ጠያቂዎች ጥበቃ እንዲደረግ ጥሪ አቅርቦ ነበር። ለዚህ ደግሞ ከለላ ጠያቂዎቹን መመዝገብ አስፈላጊ መሆኑን ኮሚሽኑ አሳስበዋል። የስደተኞች ጥበቃ ዳይሬክተር አቶ ዳባ የዩኤንኤችሲአርን ማሳሰቢያ ተከትሎ ከአሜሪካ ድምጽ ለቀረበላቸው ጥያቄ ኤርትራውያን ከለላ ጠያቂዎችን በመመዝገብ ወደ መጠለያ ጣቢያ ለማስገባት እቅድ መያዙን ቢገልጹም የአሜሪካ ድምጽ ያነጋገራቸው አዲስ አበባ የሚገኙ ኤርትራውያን ህጋዊ ሰነድ ማቅረብ ባለመቻላቸው ለእስር መዳረጋቸውን ተናግረዋል። ስሙ ቢጠቀስ ለደህንነቱ እንደሚያሰጋው ገልጾ አስተያየቱን የሰጠን አንድ አዲስ አበባ ውስጥ የሚኖር ኤርትራዊ ለአራት ዓመት ያለ ምዝገባና መታወቂያ መኖሩን ይናገራል። በዚህም ምክንያት ታስሮ እንደነበርም ገልጿል።
ሁለት ወር ከ20 ቀን ነው የታሰርኩት። በአንድ እስር ቤት ብቻ አብረውኝ የታሰሩ 23 ኤርትራውያን ነበሩ። 12ቱ ህጋዊ ሰነድ ስለነበራቸው ተፈቱ። ሌሎቻችን ግን ሰነድ አልባ ስለነበርን እዚያው ቆየን። ሆኖም እኔ የወገብ ህመም ስለነበረብኝ ከሌሎቹ 2 ሳምንት ቀድሜ ወጣሁ። እስረኛ ሲበዛ አንዳንዴ ቆመን የምናድርበት ጊዜ ነበር። እኔ ደግሞ የወገብ ህመምተኛ ስለሆንኩኝ መቆም አልቻልኩም። እናም ለቀቁኝ።
በእስር ቤት ቆይታው ምንም ነገር ተጠይቆ ፍርድ ቤትም ቀርቦ እንደማያውቅ ገልጿል። አብረውት የነበሩት እስረኞችም ከሶስት ወራት በኋላ መፈታታቸውን ጠቁሞ አሁንም ግን በስጋት ውስጥ እንደሚገኝ ተናግረዋል።
ከቤት አልወጣም። እዛ ያየሁትን ነገር ዳግም ማየት አልፈልግም። ለሁለት ወራት ያህል ሰውነታችንን ታጥበን አናውቅም። ልብሳችን ተባይ አፍርቶ ነው የወጣ ነው። አሁንም ስጋት ስላለብኝ በዚህ ሰዓት ወጥቼ ለመንቀሳቀስ አልፈልግም። የቤት እስረኛ ነኝ ማለት እችላለሁ።
ስለዚህ ጉዳይ የተጠየቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከኤርትራውያን ስደተኞችና ከለላ ጠያቂዎች እንዲህ አይነት አቤቱታዎች እንደሚደርሱት ጠቅሶ ይህን መሰረት አድርጎ ባካሄደው ክትትልም ችግሩ መኖሩን ማረጋገጡን ገልጿል። በኮሚሽኑ የተፈናቃዮች የፍልሰተኞችና ስደተኞች መብቶች ጉዳይ የሥራ ክፍል ዲሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከለላ ጠያቂዎቹ ሰነድ አለመያዛቸው ለችግር እንዳጋለጣቸው ይናገራሉ።
እኛም ባከናወናቸው ክትትሎች፣ ምርመራዎች፣ የውትወታ ስራዎች የለየ ነው ትልቁ የሰብአዊ መብት ተግዳሮት የሚሆነው በአሁኑ ሰዓት ኤርትራውያን ስደተኞችን በተለይ ጥገኝነት ጠያቂዎችን እያጋጠመ ያለው የዘፈቀደ ስር የምንለው ነው፣ ወይም በእንግሊዝኛው አርቢትራሪ ዲቴንሽን የምንለው ነው። በተለይ ደግሞ ሰነድ የሌላቸው ጥገኝነት ጠያቂዎች ለዘፈቀደ እስራት ተጋላጭ ሆነዋል።
የስደተኞች ጥበቃ በምዝገባ ይጀምራል፣ ካልተመዘገቡ ግን መታወቂያና ሌሎችም ህጋዊ ሰነዶችን ማግኘት አይችሉም ያሉት እንጉዳይ መስቀሌ ይህ ሁኔታ ከእስር በተጨማሪ ሌላም አደጋ እንደደቀነባቸው አመልክተዋል።
ከዚህ ቀደምም እንደምናስታውሰው ኮሚሽኑም ባወጣው መግለጫ ጭምር ከዚህ ቀደም ኤርትራውያን ሰነድ የላቸውም በሚል ምክንያት ወደ ሀገራቸው ተገደው እንዲመለሱ የተደረጉ መሆኑን እናስታውሳለን። እኛ መግለጫ አውጥተናል። አሁንም ኮሚሽኑ እየተከታተለ ባላቸው ጉዳዮች ላይ አንዱ አሳሳቢው ነገር ሰነድ አልባ የሆኑ ኤርትራውያን ጥገኝነት ጠያቂዎችን ዲፖርት የማድረግ ወይም ደግሞ ተገዶ የመመለስ ችግሮች ወይም አደጋ ተጋርጦባቸዋል።
እንጉዳይ መስቀሌ ከሌላ ጠያቂዎቹ ላይ እየደረሱ ናቸው ካሏቸው ችግሮች በተጨማሪ ሰነድ አልባ በመሆናቸው እንደ ትምህርትና ጤና የመሰሉ ማህበራዊ አገልግሎቶችም እንደማያገኙ ገልጸዋል። ስሙ እንዳይገለጽ የጠየቀን ኤርትራዊው ስደተኛም እንደዚሁ መታወቂያ ስለሌላቸው ማህበራዊ አገልግሎቶችን መጠቀም እንደማይችሉ ተናግረዋል።
የባንክ አገልግሎት አላገኝም። በትምህርትና በሞያ ራሴን ማሳደግ አልችልም። መታወቂያ ከሌለህ አገልግሎት አታገኝም። ሁሉም ያችን ወረቀት ነው የሚጠይቅህ። ልጆች ይዘህ መስራት አለመቻልና የሰው እጅ ጠባቂ መሆን ከባድ ነው። ሰነድ ባለመያዝህ ብዙ ነገር ነው የምታጣው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በከለላ ጠያቂዎቹ ላይ ይደርሳሉ ያላቸው ችግሮች የሚቀረፉት ኢትዮጵያ በፈረመቻቸው ዓለም አቀፋዊና አህጉራዊ የስደተኞች ጥበቃ ስምምነቶች እንደዚሁም በራሷ አዋጆች መሰረት ምዝገባ ስታከናውን መሆኑን ጠቅሶ ይህ ሂደት በአስቸኳይ እንዲጀመር ጠይቋል። ባለፈው ሳምንት ይህንን ጉዳይ አስመልክቶ መግለጫ ያወጣው UNHCRም በኢትዮጵያ ለሚኖሩ ኤርትራውያን ከለላ ጠያቂዎች ጥበቃ እንዲደረግ ጥሪ አቅርበዋል። ዓለም አቀፋዊ ጥበቃ የሚሹ ኤርትራውያን በትግራይና በአፋር ክልል በኩል ወደ ኢትዮጵያ እየገቡ መሆናቸውን የገለጸው ኮሚሽኑ እነዚህን ከለላ ጠያቂዎች ገና ከጅምሩ በመመዝገብ ማገዝ ለጥበቃ አገልግሎት አስፈላጊ መሆኑን አውስተዋል። ምዝገባው ከለላ ጠያቂዎቹ የሕገወጥ የሰዎች ዝውውር ሰለባ እንዳይሆኑ፣ ማህበራዊ አገልግሎት እንዲያገኙ፣ ሥራ እንዲሰሩና ከቤተሰቦቻቸው ጋር እንዲቀላቀሉ እንደሚረዳቸውም ጠቅሰዋል። ኮሚሽኑ የኢትዮጵያ መንግስት ኤርትራውያን ከለላ ጠያቂዎችን ለመመዝገብ በሚያደርገው ጥረት እንደሚያግዝም ተናግረዋል። አዲስ አበባ የሚገኙትን ከለላ ጠያቂዎች ወደ አፋር ክልል የመውሰድ እቅድ እንዳለ የገለጹት የስደተኞች ጥበቃ ዳይሬክተር አቶ ዳባ ለሜሳ የኤርትራ ፓስፖርት ይዘው በሕገ ወጥ መንገድ ወደ ኢትዮጵያ የገቡት ግን በቅድሚያ ከኢሚግሬሽንና ዜግነት አገልግሎት ጋር በመተባበር የማጥራት ሥራ እንደሚከናወን ተናግረዋል። በአዲስ አበባ የሚኖሩት ኤርትራውያን ስደተኞችና ከለላ ጠያቂዎች በዘፈቀደ ይታሰራሉ፣ የመባረር አደጋም ተጋርጦባቸዋል በሚል ስለቀረበው ቅሬታ የተጠየቁት አቶ ዳባ አልፎ አልፎ እንዲህ አይነት እስር ይከሰታል፣ ከፖሊስ ጋር እየተነጋገርንም እናስፈታቸዋለን ሲሉ ገልጸዋል። ተገደው ከሀገር ይባረራሉ ስለሚባለው ደግሞ እስካሁን እንደዛ መደረጉን አላውቅም፣ ከእንግዲህ ግን ይህ አይደረግም ብለዋል።
በእርግጠኝነት አይኖርም። ብዙ እንትኖች አሉ፣ ጥገኛ ጠያቂዎች አሉ። እንዲህ አይነት ፐርሰፕሽን የለም። ይሄ ዓለም አቀፍ የገባነው ስምምነትም
ከዚህ ጉዳይ ጋር በተያያዘ የሚነሳው ሌላው የከለላ ጠያቂዎቹ ቅሬታ መታወቂያ አይታደስልንም የሚል ነው። ላለፉት 16 ዓመታት በኢትዮጵያ መኖሩን የሚናገረው ኤርትራዊው ስደተኛ ጀማል መሐመድ ሰዒድ ከዓለም ዋጭ መጠለያ ጣቢያ ወጥቶ አሁን አዲስ አበባ እየኖረ መሆኑን ተናግረዋል። ሆኖም መታወቂያውን ለማደስ ችግር እንደገጠመው ይገልጻል።
ሕድሰይ ይኽእልኒ በተለይ ኣብቲ ኣማዓስከር ኬድካ ሕድሰይ ምዝብልኻ ኣብዚ
ሊታደስ አይችልም። ይህን ስትጠይቅ ወደ መጠለያ ጣቢያ ሄደህ አሳደስ ይሉሃል። እኔ አሁን አዲስ አበባ ከመጣሁ አንድ ዓመት ከሁለት ወር ሆኖኛል። ግን መታወቂያዬን ለማሳደስ ስጠይቅ ወደ ዓለም ዋጭ ተመለስ ነው ያሉኝ።
ስለዚህ ጉዳይ የተጠየቁት አቶ ዳባ ለሜሳ በመጠለያ ጣቢያ የተሰጠ መታወቂያ እዛው ነው የሚታደሰው ብለዋል። በሕገ ወጥ መንገድ ከመጠለያ ወጥተው አዲስ አበባ የሚኖሩ ስደተኞች ይህን አገልግሎት አያገኙም ሲሉም ተናግረዋል። UNHCR በመግለጫው በኢትዮጵያ ተመዝግበው የሚኖሩ 70,000 ኤርትራውያን ስደተኞች እንዳሉ አውስቶ ካለፈው ዓመት ጥር ወር ጀምሮ ደግሞ 20,000 ኤርትራውያን ኢትዮጵያ መግባታቸውን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ዝግጅታችንን ከማጠቃለላችን በፊት ከዓለም ዙሪያ ያሰባሰብናቸውን የተወሰኑትን ዜናዎች እናስታውሳችሁ። በሶማሊያ አንድ የፌዴራሉ አባል የሆነ ግዛት በማዕከላዊ መንግስት ጋር ካለው ግንኙነት መቋረጡን ተከትሎ በሀገሪቱ የሚታየው የፖለቲካ ቀውስ ተባብሷል። በሶማሊያ ከሚገኙ 6 የፌዴራሉ አባል ግዛቶች ውስጥ አንዷ የሆነችው በደቡብ የምትገኘው ጁባላንድ ከፌዴራል መንግስቱ ጋር ያላትን ግንኙነት ማቋረጣን በይፋ አስታውቃለች። ዛሬ ከኪስማሆ የወጣው መግለጫ ከሶማሊያ ፌዴራል መንግስት ጋር ያላትን የስራ ግንኙነት ማቋረጧን ጁባላንድ ታስታውቃለች ሲል አመልክቷል። ፑንትላንድም ባለፈው ዓመት በተመሳሳይ ከፌዴራል መንግስቱ ጋር ያላትን ግንኙነት ማቋረጧ ይታወሳል። ጁባላንድ መነጠሏን ያስታወቀችው በሞቃዲሾ የሚገኝ ፍርድ ቤት በጁባላንድ መሪ ላይ የመያዣ ትዕዛዝ ማስተላለፉን ተከትሎ ነው። በምስራቃዊ ዩጋንዳ በተከሰተ የመሬት ናዳ ቢያንስ 30 የሚሆኑ ሰዎች ሳይሞቱ እንዳልቀረ ባለስልጣናት አስታውቀዋል። ባለስልጣናቱ አክለው የሟቾቹ ቁጥር ከተጠቀሰውም ሊበልጥ እንደሚችል ስጋታቸውን ገልጸዋል። ላለፉት ጥቂት ቀናት በሀገሪቱ ከባድ ዝናብ ሲጥል የነበረ ሲሆን ጎርፍና የመሬት ናዳ መከሰታቸውን የሚያሳዩ ሪፖርቶች መውጣታቸውን ተከትሎ መንግስት ብሔራዊ የአደጋ ማስጠንቀቂያ አውጇል። ከመዲናዋ ካምፓላ የአምስት ሰዓት ርቀት ላይ የምትገኘው ማሱጉ መንደር ትላንት ረቡዕ ከመሬት ናዳው ከተከሰተባቸው መንደሮች አንዷ ስትሆን በማህበራዊ ሚዲያ የተጋሩ ምስሎች የአደጋውን አስከፊነት አሳይተዋል። አድማጮች፣ ዝግጅታችንን ከማጠናቀቃችን በፊት በተከታዩ ዝግጅት ተከታትለን እንመለስ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየዓመቱ የህዳር ወር በገባ በአራተኛው ሐሙስ አሜሪካውያን የምስጋናውን ቀን ያከብራሉ። ምንም እንኳን በዓሉ በግብርና ስራ የሚተዳደሩ ማህበረሰቦች ከብዙ ሺህ ዓመታት በፊት በመኸር ወቅት የሚያከብሯቸውን በዓላት መልክ ቢኖረውም የምስጋና ቀን አከባበር ዛሬ ሰሜን ምስራቅ ዩናይትድ ስቴትስ በተባለው አካባቢ የሰፈሩትን የመጀመሪያዎቹን አውሮፓውያን ተመክሮ የሚዘክር ነው ሲል ይንደረደራል። በእንግሊዝኛው አጠራሩ ታንክስጊቪንግ በመባል በሚታወቀው የምስጋና ቀን በዓል ዙሪያ ያተኮረው የዕለቱ ርዕሰ አንቀጽ እንደ አውሮፓውያን የዘመን አቆጣጠር ከመስከረም 21 እስከ ህዳር 11 1621 በነበረው ጊዜ ውስጥ 53 እንግሊዛውያን አዋቂ ወንዶች፣ ሴቶችና ህጻናት አዲሱ መኖሪያቸው ባደረጉት ስፍራ የመጀመሪያውን የአዝመራ ወቅት ለመዘከር በዛሬው የማሳቹሴትስ ክፍለ ግዛት በጊዜው በቅኝ ይተዳደር በነበረው ፕላይማውት የተባለ አካባቢ ቁጥራቸው 90 ከሚደርሱ የአገሬው ተወላጅ ወይም ነባር ህዝቦች አባላት ጋር በመሆን በፌሽታ ማክበራቸውን ያስታውሳል። በቀደመው ዓመት በዚያው በህዳር ወር ወደ አካባቢው በደረሱበት ወቅት ክፉኛ ለሚሸነቁጠው የማሳቹሴትስ ክረምት አስቸጋሪ ሁኔታ አልተዘጋጁም ነበር። በአካባቢው ለረዥም ዓመታት የኖሩት የዋምፓኖዋ ጎሳ አባላት የሆኑ ጎረቤቶቻቸው ባይደርሱላቸው ኖሮም ምናልባትም ሜይፍላወር ከተሰኘችው መርከባቸው ወርደው እግራቸው የአሜሪካን ምድር ከረገጠው የመጀመሪያዎቹ 112 አውሮፓውያን አንዳቸውም ተከታዩን የጸደይ ወራት ለማየት ባልበቁ ነበር ሲል ይቀጥላል ርዕሰ አንቀጹ። ያ የመጀመሪያ የምስጋና በዓል በጊዜው በዚያ ስም ባይጠራም ልዩ ልዩ ጨዋታዎች፣ ወታደራዊ ትርኢቶችና ብዙ ደስታ የሚታይበትም ነበር ያለው ርዕሰ አንቀጽ፣ ሃይማኖታዊ ስነ ስርዓት ከተካሄደ በኋላ የሚዳቋ፣ የዳክዬና የሌሎች አዋፋት ዝርያዎች ስጋ፣ የአሳና እንዲሁም የሌሎች የባህር እንስሳት ስጋ፣ የደረቀ በቆሎና ከበቆሎ የተሰራ ዳቦ፣ አትክልትና የፍራፍሬ አይነቶች ይቀርባሉ ሲል ይዘረዝራል። የምግብ አይነቱ ዝርዝር ቢቀየርም ታዲያ ያ ወግ እስከ ዛሬ ድረስ መዝለቁን በቅርብም በሩቅም ያሉ ወዳጆችና ቤተሰቦች በተለይ ለበዓሉ ሲባል በተሰናዳው ማዕድ ዙሪያ ተሰባስበው የተጠበሰ የተርኪ ስጋ፣ ተርኪ ጅግራ መሰል በምግብነት የምትዘወተር የአዋፍ ዝርያ ናት፣ የማዕዱን ዋና ስፍራ ስትይዝ ክራምበሪ የተባለ ፍራፍሬ ተፈይቶ እንደ መረቅ ይዘጋጃል። ድንችና ሌላ በስጋና በፍራፍሬ ጭማቂ የተሰራ መረቅ፣ ልዩ ልዩ የአትክልት አይነቶች ራት የሚቀርብበትን ሰፊ ጠረጴዛ ዙሪያ ይሞሉታል። ከዱባ የተሰራ ኬክም በጎን ይሰለፍና ተራውን ይጠብቃል። ይህ ሁሉ በሚሆንበትም ቀኑን የተለያዩ የጨዋታ አይነቶችን መጫወት፣ ማምሻው ላይ ደግሞ የበሉት ራት እስኪዋሃድ በቴሌቪዥን የሚተላለፍ የኳስ ጨዋታ ማየት የተለመደ መሆኑን ያወሳል። በአገራችን ታሪክ በሙሉ ይህ ወቅት መለስ ብሎ ያለፈው የሚታይበት የምስጋናውም ሰሞን በደጉም በፈተናውም ጊዜ የሚመጣ ነው ሲሉ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ስለ በዓሉ የተናገሩትን ያስታውሳል። ዩናይትድ ስቴትስ ኦፍ አሜሪካ እንደ አገር ከመፈጠሯ በፊት እነኛ ከእንግሊዝ የመጡ ሰፋሪዎች ለመጀመሪያ ጊዜ በአዲሱ ዓለም ለሰመረላቸው የምህር ሰብል እንዲሁም የዋምፓኖዋግ ህዝቦች ላደረጉላቸው ድጋፍና ልግስና አክብሮት የምስጋና ቀንን አክብረው ነበር ሲሉ ባይደን የተናገሩትን የጠቀሰው የዕለቱ ርዕሰ አንቀጽ የምስጋና ቀን ጸሎት የጀመረው ስደተኞቹ ባቀረቡት ምስጋና ሲሆን የአካባቢው ተወላጅ የሆኑ ጎረቤቶቻቸው ድጋፍ ባይኖርም ኖሮ ምናልባትም በሰሜን አሜሪካ የመጀመሪያዋን ዓመት በሕይወት ባልዘለቁ ነበር። ዛሬም የምስጋና ቀን ለመጪው ብሩህ ጊዜ ምስጋና የሚደርስበት የቤተሰቦችና የጓደኞች መሰባሰቢያ ነው ሲል ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በዛሬው ዕለት የምስጋናን ቀን ወይም ታንክስ ጊቪንግ የምታከብሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በድጋሚ መልካም በዓል እንዲሆንላችሁ እየተመኘን የምሽቱን ዝግጅታችንን በዚሁ እናጠናቀቃለን። ሰላም፣ በደህና አደሩ። Thank you.